ወመንፈስ ቅዱስ አህዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ክቡር ሊቀ ስልጣናት መምህር ጥዑመ ልሳን፣ የዚህ ታላቅ ካቴድራል አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ለዚህ ጉባኤ የታደማችሁ አገልጋዮች፣ እንዲሁም ጸጋ እግዚአብሔርን ሽታችሁ የተገኛችሁ ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህጻናትም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር የከበረ የተመሰገነ ይሁን። ጾምን ቀድሱ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 15 መነሻ በማድረግ እንደ እግዚአብሔር ቸርነት ጾምን ስለ መቀደስ እንማማራለን። የትምህርታችን ርዕስ ምንድን ነው የሚለው? ጾምን ቀድሱ። ስለዚህ ዛሬ ስለ ጾም መጾም አይደለም የምንማረው። የምንማረው ጾምን ምን ስለ ማድረግ ነው? ስለ መቀደስ። ጾም ብዙ ሰዎች ከምግበ ስጋ ለተወሰነ ጊዜ ብቻ መከልከል የሚመስላቸው አሉ፣ ወይም የሚመስለን ሰዎች ቁጥራችን ጥቂት አይደለም። ጾም ከምግበ ስጋ በታወቀ በተረዳ ሰዓት ተከልክሎ መቆየት እንደሆነ የታወቀ ነው። ይሄ ብቻ ግን ጾምን ጾም አያሰኘው። ጾም የራሱ የሆነ ቅድስና ያስፈልገዋል። ስለዚህ ነው አምላካችን እግዚአብሔር በነቢዩ አድሮ ጾማችሁን ቀድሱት። እግዚአብሔር የሚቀበለው እንዴት አይነቱን ነው? የተቀደሰውን ብቻ ነው አይደለም? ማንኛው ነገር ቅዱስ የሚሆነው ለእግዚአብሔር ሲለይ ነው። ቀድሱልኝ ይላል፣ ለዩልኝ። እያንዳንዱ ሰው በራሱ ቤተ እምነት የሚጾመው ጾም አለ፣ የሚጸለየው ጸሎት አለ፣ የሚፈጽመው አምልኮ አለ። ያ ሁሉ ግን የተቀደሰና እግዚአብሔር የሚቀበለው አይደለም። እግዚአብሔር የሚቀበለው አምልኮ አለ፣ እግዚአብሔር የሚቀበለው ጾም አለ። ስለዚህ ነው ጾማችሁን ቀድሱ። ምንድነው ጾምን መቀደስ? እንዴትስ አድርጎ መቀደስ ይቻላል? ዛሬ እግዚአብሔር ምስጢሩን ይግለጽልንና የምንማረው ስለዚህ ነው። ምስጢሩን ለሁላችንም ይግለጽልን። ቀደም አድርገን አንዳንድ ነገሮችን ስለ ጾም አጠቃላይ ነጥቦችን በአጭሩ አቀርባለሁ። መጀመሪያውኑ ጾም ቀዳማዊ ትእዛዝ መሆኑን መረዳት ያስፈልጋል። እግዚአብሔር ለሙሴ ለነቢያት ሁሉ የተጻፉ ትእዛዛትን ከመስጠቱ በፊት መጀመሪያ ሰው እንደተፈጠረ የሰማው ትእዛዝ ጾምን የሚመለከት ነው። በመጽሐፍ ቅዱስ ለአዳም የተነገረው ይህ ነውና በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 እስከ 17 መልካሙንና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ትሞታለህ ይላል። ይሄ ቃል የሚያስረዳው አዳም እንደተፈጠረ የእጽዋቱን፣ የአትክልቱን፣ የአዝርዕቱን፣ ሌላውም የእንስሳቱን ነገር ካሳየው በኋላ የማይበላው ነገር እንዳለ የገለጸለት ሰው ጾም የሚገባው መሆኑን ሲያስረዳው ነው። ከዚህም በኋላ በኦሪት ዘዳግም ምዕራፍ 3 ቁጥር 8 ላይ ስንመለከት ሰው ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅ ዘንድ አስጨነቀህ፣ አስራበህም፣ አንተም ያላወቅከውን አባቶችም ያላወቁትን መና አበላህ እያለ ነቢየ እግዚአብሔር ሙሴ ይናገራል ለሕዝቡ። እግዚአብሔር ተመልከቱ የሚናገረው ይሄ ነው። ምግበ ስጋ ለህይወታችን ያስፈልጋል። ግን ስጋችን ራሱ በእህል ብቻ የሚኖር አይደለም። ሰው ይሄን መረዳት አለበት። ቃል እግዚአብሔርም ለነፍስ ብቻ አይደለም የምንሰማው፣ ለስጋም ጭምር ነው። በእውነት መጽሐፍ ቅዱስ ይናገራል ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣም ቃል እግዚአብሔር ጭምር እንጂ ይላል። ስለዚህ ቃል እግዚአብሔር ምግበ ነፍስ ብቻ አይደለም፣ ምግበ ስጋም ጭምር ነው። ቀዳማዊ ትእዛዝ ነው። አንዳንድ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያነሱት አንድ ጥያቄ አለ። አበዛችሁ፣ ጾሙ በዛ፣ ድክም ይላል ይላሉ። አንዳንዱ ሲደምር ሲቀንስ በቃ ደሞዙን የሚያሰላ እስኪመስል ድረስ ስንት ቀን አለ፣ መቶ ስንቱ ነው ጾም፣ መቶ ስንቱ ይበላል እያለ ይህን ሲደምር አእምሮ የሚይዝል ሰው ሁሉ አለ። አንዳንድ ጊዜ በሬዲዮም እንሰማዋለን። ይህ የዚህ የሰኔ ጾም፣ የነቢያት ጾም፣ አብይ ጾም፣ ጾመ ፍልሰታ፣ ጾመ አርብና ረቡዕ፣ ነነዌ፣ ገሃድ፣ አቤት ስንቱ እያለ የሚጨነቅ ሰው አለ። እና ይሄ ሁሉ በሌላው የለም፣ ምኑን ነው ያሸከማችሁን የሚሉ ሰዎች ሁሉ አሉ። በብሉይ ኪዳንም ግን በብዙ ወራት ጾም ይጾም እንደነበረ መጽሐፍ ቅዱስ ያስረዳል። ትንቢተ ዘካርያስ ምዕራፍ 8 ቁጥር 19 ላይ እንዲህ የሚል ቃል አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአራተኛው ወር ጾም የአምስተኛውም የሰባተኛውም የአስረኛውም ወር ጾም ለይሁዳ ቤት ደስታና ተርላ የሐሴትን በዓላት ይሆናል ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ተመልከቱ፣ የአራት ወራት ጾሞች ናቸው በዚህ መጽሐፍ ክፍል የተጠቀሱት። ከነ ጾመ ዩዲት፣ ከነ ጾመ አስቴር ውጪ፣ ከነቢያት አርባ ጾም ውጪ እነዚህ የአራት ወር ጾማት ተገልጸዋል። የእነሱንም ብንደምራቸው ከሰባት አያንሱም ማለት ነው። ትልቁና ደስ የሚያሰኘው ግን ምን አለ? የአስረኛውም ወር ጾም ይልና ለይሁዳ ቤት ደስታና ተርላ የሐሴትን በዓላት ይሆናል። ጾሙ እኮ ነው ተርላና ደስታ። አሁን ለእኛ ጾም ገባ ሲባል ደስታ ነው የሚሰማን ወይስ ሐዘን? በእውነት ደስታ የሚሰማችሁ ከሆነ ብፁዓን ናችሁ እናንተ። እንተዋወቃለን እኮ በቃ ሳምንት ሲቀረው ጀምሮ ስንት ሰው አለ ስጋ ቤት ተጠምዶ የሚሰነብት። እንዲያውም ጾሙ የሚወጣ እንኳን አይመስላቸውም አንዳንድ ሰዎች እኮ። እንደ ገባ የሚቀር ነው አስመስለው ስጋ የሚበሉት። አሁን ስጋ መብላታችሁን እየኮነንኩ አይደለም። አስተሳሰባችን ላይ ግን ፍርሃት አለበት። ተመልከቱ፣ ጾም ሲገባ ገና ፍርሃት አለበት፣ ድንጋጤ አለ፣ ስጋት አለ፣ ደስታ የለም በእውነት። ስለዚህ ጾም ጥንታዊ ትእዛዝ ነው፣ ቀዳማዊ ነው። አባቶቻችንም በብሉይ ኪዳን ጀምሮ ብዙ አጽዋማትን ይጾሙ ነበረ። ሌላው ስለ ጾም መገንዘብ ያለብን ነገር ሰውነትን መጎሰሚያ ማክሻ መሆኑን መቀበል ያስፈልጋል። በጾም ሰውነት ቢከሳ በደል አይደለም፣ መክሳትም አለበት መጎሰምም አለበት። ዛሬ ሰዎች ሐኪም አዟቸው እንዴ በጣም ተቸግረሃል፣ ከዚህ ጊዜ በኋላ ደም ግፊት ይሄን ይሆናል፣ ስለዚህ ጂም የሚባለው ዘመናዊ ማድከሚያ ስፖርት አለ ወደዛ ግባ ሲባል ስንት ብር እየከፈለ ላቡን ሲያንቆረቁር ይውላል። እህ በጾም ክሳስ እሞታለሁ። ጾም መክሻ ነው፣ የስጋም መጎሰሚያ ነው። መጀመሪያውኑ ጾም ብለን ስናስብ ሰውነታችን እንደሚጎሰም፣ እንደሚከሳ፣ እንደሚቀጣ አምነን ወደን መቀበል አለብን። መዝሙር 34 ቁጥር 13 ላይ ቅዱስ ዳዊት ነፍሴን በጾም አደከምኋት ይላል። ሰውነቴን ሲል ሰውነቴን በጾም ምን አደረግኳት አለ፣ አደከምኋት። ሰዎች የሚጾሙት ሰውነታቸውንም ለማድከም ፈቃዳተ ስጋን ለፈቃደ ነፍስ ለማስገዛት መሆኑን ህሊና አውቆ መቀበል ያስፈልገዋል። በመጀመሪያ ደረጃ አንዳንድ ጥቅሶችን ልጨምርላችሁ። አሁንም ቅዱስ ዳዊት በመዝሙር 108 ቁጥር 24 ላይ፣ መዝሙር 68 ቁጥር 10 ላይ በጾም ስጋን ማድከም እንደሚገባ ይናገራል። መዝሙር 68 ቁጥር 10 ላይ እንዲህ ይላል፣ ነፍሴን በጾም አስመረርኋት፣ ለስድብም ሆነብኝ፣ ማቅ ለበስሁ፣ ምሳሌም ሆንሁላቸው ይላል። ጾም እንዲህ ነው የሚጾመው ሲል ነው ሰውነትን በማክሳት በማድከም። መዝሙር 108 ቁጥር 24 ላይ ደግሞ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ያበው ጾም አላማ ይሄ ነው ሰውነት መጎሰም ማድከም መቅጣት መገሰስ ይሄ የጾም አላማ ነው እንጂ ጾም የምግብ ለውጥ ማድረጊያ ጊዜ ማለት አይደለም የስጋን ፕሮቲን በአቮካዶ የሚተካበት ማለት አይደለም ወዳጄ የና እንቁላልን የአይቤ ቅቤን በማንጎ በፍራፍሬ እየተጨነክ እንዳይቀርኮ አትክልትና ፍራፍሬ መደብር እስኪመስል ድረስ ቤትን በዚያ በመሙላትና አንድ ያጣውት ነገር አይቅርብኝ በማለት የሚጾም አይደለም ይሄን ማስተካከል አለብን ከጾም በጾም ከእግዚአብሔር የምናፈልገው በረከት ካለ ጸጋ ካለ ጾም በትክክል ጾም መሆን መቻል አለበት አስተውሉ እነዚህን ሰዎች እነዚህን ነገሮች አትብሏቸው ይያልኳቸው አይደለም ያሉ ግን አስልቶ ተመልከቱ አስተሳሰቡ አንድ ሰው አስልቶ እንዳይደክም ተቆ ነው እንዳይከሳ እንዳይጎሰቁል በመላካ ከሰው ያለ እየተጨነቀ ለሰውነቱ የሚበላ ከሆነ በእውነት እየጾመ አይደለም ደምሮ ቀንሶ ምን ይሻለኛል ብሎ እንዲህ አድርጎ መመገብ ካለ ይሄ መጾም አይደለም በርግጥም የኦርቶዶክሳዊ ተዋህዶ ቤተክርስቲያን ምእመናን ይሄን ማወቅ አለብን ጾም ምን እንደሆነ ካላወቅ ነው ስጋን መሸሽ ቅቤን መሸሽ ብቻ አድርገን እስከ 6 ሰዓት እስከ 7 ሰዓት እስከ 9 ሰዓት ወይም እንደቻል ነው እስከ 11 ሰዓት ብቻ አድርጎ መቆየት አይደለም እንደዚህ የሚያደርጉ ሌሎች ጾሚዎች ናቸው ከሌሊቱ 12 ሰዓት እስከ ምሽቱ 1 ሰዓት ሊቆዩ ይችላሉ ከዚያ በኋላ ሾርባውንም ቅልጥሙንም ይሄ ሌላ ጾም ነው ወዳጄ ይሄ የተቀደሰ ጾም አይደለም የሆነ ሰዓት ቆይቶ የቆዩበት ሁሉ ማካካስ ማለት አይደለም ጾም ሶስተኛ ጾም ከዚሁ ጋር ለግንዛቤ የሚረዳን ማሸነፊያ መሳሪያ መሆኑን መረዳት አለብን አሁን ብዙዎቻችን ከእግዚአብሔር ብዙ እርዳታ እንፈልጋለን ብዙ የሚዋጉን መናፍስት ስላሉ የስስት መንፈስ አለ የዝሙት መንፈስ አለ የቅንዓት መንፈስ አለ የመዳራት መንፈስ አለ ብዙ መንፈስ አለ ክርስትናችንን ሊያጎሰቁል የሚዋጋን የደዌ መንፈስ አለ በበሽታ የሚያሰቃየን አንዴ ጨጓራ አንዴ ቁርጥማት አንዴ ውጋት አንዴ ብርድ ይያል የሚያሰቃየን ስንት ክፉ መንፈስ አለ እርሱን ተዋግተን የምናሸንፍበት መሳሪያ መንፈሳዊ ድል መንሻ ጾም ነው ወገኖቼ አይደለም እንዲህ አለ በሰውነታችን የሚዋጋንን መንፈስ በአስጨናቂዎችና በክፉ መሪዎች ላይ አድሮ ሀገርን የሚያጠፋ መንፈስን ቅዱሳን አበው እየተዋጉ ያሸነፉት በጾምና በጸሎት ነው ስለዚህ ስንጾም ተመልከቱ ተዋግተን የምናሸንፈው አካል እንዳለ መገንዘብ ያስፈልጋል ክፉ መንፈስ ለዚህ ምሳሌ የምጠቅስላችሁ በትንቢተ ዳንኤል ምዕራፍ 9 ቁጥር 3 ላይ ነቢየ እግዚአብሔር ዳንኤል ስለ ጾሙ የተናገረው ነገር አለ ወረድ ይያልን ስንመለከተው ብዙ ነገር ይተነትናል ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው ይላል ነቢየ እግዚአብሔር ዳንኤል እንዲህ ያለ በሱሳ ግንብ ወድቆ እየጸለየ እየጾመ ሳለ እርሱ የሚዋጋው ዳንኤል ተመአሳውሱት ዳንኤልን የከምርኮን ዘመን ነቢያት አንዱ ነብይ ነው የምርኮን ዘመን ነቢያት ማለት እስራኤል ፋርስ ባቢሎን ተማርከው ወርደው በዚያው በተማረኩበት ሀገር እስራኤልን መምለካያን እግዚአብሔርን እየመከሩ እየገሰጹ ለሚጠት ለመመለስ የሚጠባበቁ ነቢያት ነበሩ ከነዚያ ውስጥ አንዱ ዳንኤል ነበረ ታዲያ በዚያ ያሉ የፋርስ ንጉስ በእስራኤላውያን ላይ አገዛዝ አጸነባቸው መከራ አበላቸው በእውነት ጽኑ መከራ ያን የፋርስ ንጉስ እንዲህ የሚያደርገው በንጉሱ ላይ ያደረ ሰይጣን ነበረ ይሄን በንጉሱ ላይ ያደረ ሰይጣን ነብየ እግዚአብሔር ዳንኤል ጾም ያዘና ይዋጋው ጀመረ እየተከታተላችሁ ነው ያን መንፈስ በጾም መዋጋት ጀመረ ማለት ነው ታዲያ ምን ይላል እዚህ ነብየ እግዚአብሔር ዳንኤል የፋርስ መንግስት አለቃ 21 ቀን ተቋቋመኝ ይላል አያችሁ ያ ዳንኤል በዚያ በአህዛብ ንጉስ ላይ ያደረው ሰይጣን ያ እስራኤልን የሚያስጨንቀው ሰይጣን ያ የእስራኤልን ጥፋት የሚመኘው ሰይጣን ዳንኤል በጾም በተዋጋው ጊዜ አለቅም ብሎ ከአሕዛብ ንጉስ 21 ቀን ተቋቋመኝ፣ ከዚህ በኋላ ግን የመላእክት አለቃ ቅዱስ ሚካኤል ሊረዳኝ እየበረረ መጣ። እንዴት ደስ ይላል በእውነት! አያችሁ ሰዎች ሲጾሙ ሲጸልዩ ሰይጣን እንኳን ቢበረታ የማን እጅ ትዘረጋለች? የእግዚአብሔር እጅ ትዘረጋለች። መልእክተኛው የእግዚአብሔር መልእክተኛ ሁልጊዜ በሕይወታችን የሚረዳን የእግዚአብሔር መልአክ እየበረረ ይመጣል። ሄሬኒዮስ የተባለው የሁለተኛው ክፍለ ዘመን የቤተ ክርስቲያን ሊቅ ይህን ትንቢተ ዳንኤልን በተረጎመበት አንቀጹ ያ ከአባቶች ትውፊት የተቀበለውን እንዲህ ሲል አስቀምጦታል። ሚካኤልና ገብርኤል መጥተው አንተ በጾምና በጸሎትህ በርታ፣ ያን ጊዜ በዚያ በአሕዛብ ንጉሥ ያደረውን ሰይጣን እኛ በሰይፋችን እናባረረዋለን አሉት ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። አያችሁ ጾም ማለት ይሄ ነው። ቁርጥ ይዘን ጠላታችን ሰይጣንን የምንዋጋበት መሳሪያ ነው። አሁን እኛ ስንጾም በእርግጥስ ይህን ሰላም የነሳንን መንፈስ እየተዋጋን ያለ ነው? ይህን የስስል መንፈስ፣ ፍቅራችንን ያጠፋውን መንፈስ፣ አንድነታችንን ያጠፋውን መንፈስ፣ ህዝባችንን ለበሽታ የዳረገውን መንፈስ እርሱን ነው የምንዋጋው ወይስ የእኛን ወገኖች ነው የምንዋጋው? በእውነት እኮ አንዳንድ አሳፋሪ ድርጊትም እኮ አለ። አንዳንድ ሰዎች ይመጡና ካለመማርና ካለመረዳት የተነሳ የቤተ ክርስቲያን መጋረጃ ላይ መርፌ ሰክተው እኮ የሚሄዱ አሉ። ካላሳየኝ እገሊትን እንደዚህ ስፍት አድርገህ እገሌን እንዲህ ቅስፍ አድርገህ የሚሉ እኔ ጠይቄ ነው የተረዳሁት። የምን መርፌ ነው ስል እንዲህ የሚሳሉ አሉ። እንዴ ሰይጣን እንኳን እንዲህ ማድረጉን ትቷል እኮ በእውነት። እንዴት ሰው ከሰይጣን ይከፋል? ሰው ጠላቱን ሰይጣንን መዋጋ ሲገባው ወገኑን ዘመዱን ሰው ላይ ይጸልያል። እንዳትጠራጠሩ ሰዎች ላይ ይሄን አድርግባቸው ይሄን አውረድባቸው ብለን የምንረግመው እርግማን የምንጸልየው ጸሎት መጥቶቅ መጀመሪያ ደረጃ የሚጎዳን ራሳችንን ነው። ከእንዲህ ያለ ያላዋቂ ጸሎት እግዚአብሔር ይጠብቀን። ስለዚህ ጾም ሰይጣንን የምንዋጋበት እንጂ ወገኖቻችን የምናደክምበት የምናሳዝንበትም አይደለም። ይሄ ከሆነ እርኩስ ነው ማለት ነው። ተመልከቱ፣ እየተረዳን ነው? በዚህ በመጽሐፈ ነህምያ ምዕራፍ 1 ቁጥር 4ም ላይ ነቢዩ ስለ እስራኤል ሲል ጠላቱን ሰይጣንን ለመዋጋት እንዴት እንደ ጾመና እንደ ጸለየ ቅዱስ መጽሐፍ ያስረዳል። ይህንም ቃል በሰማው ጊዜ ተቀምጬ አለቀሱ፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር ይላሉ። አበው እንዲህ ናቸው። የወገኖቻቸውን ሀዘን ሲሰሙ ህዝብ ተጎዳ ሲባል፣ መከራ ደረሰበት ሲባል፣ አብያተ ክርስቲያናት ተቃጠሉ ሲባል፣ ምእመናን ታረዱ ሲባል ባሉበት ሆነው እጅግ ያዝናሉ፣ ያለቅሳሉ። ያን መከራ ያመጣውን ሰይጣንም ይዋጉታል። እንዲህ ተዋግተን ጠላታችን ሰይጣንን ለማሸነፍ አምላካችን እግዚአብሔር ይርዳል። መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 እስከ 23 እንዲህ የሚል ቃል አለ። በአምላካችን ፊት ራሳችንን እናዋረድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን እየሰማችሁ ነው ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጁ። ንጉሱንም የአምላካችን እጅ በሚሹት ሁሉ ላይ ነው ብለን ተናግረን ነበርና በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሰኞች ከንጉሱ ለምን ዘንድ አፍሬ ነበርና ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመን፣ እርሱም ተለመነን ይላል። እግዚአብሔርን ለምኖ እግዚአብሔር የተለመነለት ሰው እንዴት የታደለ ነው በእውነት! በጾምና በጸሎት ወደ እግዚአብሔር አቤት ብሎ እግዚአብሔር ጆሮውን ዘንበል ያደረገለት የምሕረት እጁን ልኮ ከደዌው የፈወሰው ከበሽታው የገላገለው ከችግሩ ያላቀቀው ሰላምና ፍቅርን በልቡናው ማህደር ያሳደረለት ሰው በእውነት እንዴት የተመሰገነ ነው! በእኛ ውስጥማ እኮ ሰላም ጠፍቷል። እንባክናለን መረጋጋትም የለም አይኖቻችንም ይቀባጅራሉ እኮ በዚህ እንኳን ቦታ እኮ መተን እንኳን እንረጋጋም ታስተውላላችሁ ስልኮቻችን ክፍት ናቸው ልቦናችን ይረበሻል አሁንም ሌላ ሐሳብ ላይ ነው ያለነው አሁንም ሌሎች ሰዎችን ድምጽ እንጠብቃለን እግዚአብሔርን ዘንግተን ተተነወደክ መጣ ነው መንደር እንመለሳለን እግዚአብሔር ሰላሙን ያድላል እዝራ የሚለው ይሄንን ነው ንጉሱ ወደ ኢየሩሳሌም ስንጓዝ በመንገር ላይ ጠላት ቢገጥማችሁ የሚረዳ ሰራዊት ልስጣችሁ አለን እኛ ግን ያምላካችን የእግዚአብሔር እጅ በጠላቶቻችን ላይ ተዘርግታለችና አያስፈልገንም አለው መንገር ላይ ግን አስፈሪ ሰራዊት ገጠመን ስገ በገጠመን ጊዜ የተናገርነው ትዛለንና በአሃዋ ወንዝ አጠገብ ሆነን ጾምን አወጁ ጠላቶቻችን ድል ለመንሳት ቆም የሚለው በነርሱ ያደረው መንፈስ ለመዋጋት እኔ ጾምን አወጁ ሁላችንንም ጾምን ወደ እግዚአብሔር ለመን እግዚአብሔርም ተለመነን ለአባቶቻችን የተለመነ አምላክ ለኛም ይለመነን በእውነት ጾም ማለት እንዲህ አለ ረቂቅ የጠላት መዋጊያ መሳሪያ ነው በመጨረሻ ጾምን ከመቀደሳችን በፊት የማስተዋውሳችሁ ጾም ራሱ አንድ አገልግሎት ነው ብዙ ሰዎች አገልግሎት የሚመስላቸው መቀደስ ማስተማር መዘመር ብቻ ይመስላቸዋል ጾም ራሱ አገልግሎት ነው ወገኔ እግዚአብሔርም በጾም ያገለገሉ ሰዎች አሉ እየጾሙ እግዚአብሔርን ለማገልገል እኮ ነው እኛ እዳ ነው የሚመስልን መቼ ገብቶ መቼ በወጣልን ነው ሰዎች ግን በህይወታቸው የሚያቀርቡት አንድ አገልግሎት አድርገው እስከ ህይወታቸው ፍጻሜ ይቀጥለውበታል ቅዱስ መጽሐፍ እንዲህ የሚል ቃል አስቀምጦልናል በሉቃስ ወንጌል ምዕራፍ 2 ቁጥር 36 እስከ 38 ስለ አንዲት ሴት እንዲህ ያለ ይናገራል ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይ ነበረች እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር በጾምና በጸሎትም ሌሊትና ቀን ያገለገለች ከመቅደስ አትለይም ነበር በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ተናገር ነበር አምላካችን እግዚአብሔር የተመሰገነ ይሁን በልጅነቷ ትዳር ያዘች ባሏ ሞተባት 7 ዓመት በትዳር እንደኖረች ባሏ ሞተባት ከዚያ በኋላ 84 ዓመት እስኪሞላ ድረስ ከመቅደስ አትለይ በጾምና በጸሎት ታገለግል ነበር ከዚህ የተነሳ መንፈስ እግዚአብሔር አድሮባት ጸጋ በስቶላት የክርስቶስን የቤዛችን መምጣት ለሚጠባበቁት ሁሉ እስክትናገር ድረስ መንፈስ ቅዱስ ይጎበኛት ነበር ለዚህ ነው ጌታ በተወለደ በ40 ቀኑ ወደ ቤተ መቅደስ መቤታችን ከዮሴፍ ጋር ይዛው ስትሄድ በመንፈስ ጸጋውን ያሳደረባት ስለነበረች ጌታ መሆኑን አውቃ ሄዳ ተሳለመችው መታደሉ አያችሁ የእስራኤል ሊቀ ካህናት እዚያው ቤተ መቅደሱን ከፍተው ሳያውቁት ማናወቀችው በጾምና በጸሎት ታገለግል የነበረችው ነብይቱ ሐና እንዲህ ያለውን ጸጋ እግዚአብሔር ያደለን በሌሊትና በቀን በጾምና በጸሎት 84 ዓመት ሙሉ ታገለግል ነበር አያችሁ ሰው እኮ እድሜው ልክ ይጾማል እርግጥ በዚህ ኢትዮጵያውያንም አይታሙም በየበርሃው ያሉ አበው አሁን በዚህ ጾም እንዴት እንደሚያሳልፉት እዚህ ያሉ ሊቃውንትና አባው ሊነግሯችሁ ይችላሉ። ብዙዎቹ በጥሬ ይጾማሉ። በጥሬም ሲጾሙ ከሳምንቱ ቢያንስ ከሰኞ እስከ አርብ ካለው በሁለቱ ቀናት ብቻ ይቀምሳሉ። ቅዳሜና እሁድ ሰንበትን ላለመሻር ብቻ አፋቸውን ያብሳሉ። ከነርሱ ደግሞ በጣም ቀምሰው በማዕረግ ከፍ ያሉት ቅዱሳን አባው ደግሞ በማይኑግ ብቻ ይጾማሉ ማይኑግ ማለት ኑግ ተወቅጦ ያ እንደ ጭልቃ በውሃ ተበጥብጦ ቀጭኑን ብቻ በሳምንት አንድ ቀን ወይ ሁለት ቀን በመቅመስ ሌሎቹ ደግሞ በውሃ ብቻ ይጾማሉ አሁን ላለው ከኢትዮጵያ ህዝብ በእውነት ተረት እየመሰለ መጣ አሁን በዚህ ጊዜ በዚህ የሚጾሙ ኢትዮጵያውያን አባው አሉ አመት ሁሉ የሚጾም እድሜያቸው ልክ የሚጾም አገልግሎት ነው አጾም ወገኔ አገልግሎት ነው ጾም የህይወት እድል ጣፋንት አድርገው ከእግዚአብሔር የሚገናኙበት እለት እለት የብርሃን መሰላል ተዘርግቶ ከእግዚአብሔር ጋር የሚገናኙበት እውነተኛ አገልግሎት ጾም እግዚአብሔር ይህን አገልግሎት እንድንጠቀምበት ይርዳል ሐዋርያትና አበውም አገልግሎታቸውን የሚጀምሩት በጾም ነበር። ጾመ ሐዋርያት እኮ ዓለሙን በስብከተ ወንጌል ለመድረስ ከመውጣታቸው በፊት የአገልግሎት መጀመሪያ ያደረጉት ጾም ነው። አዲስ ነገር ሲመጣ ክህነት ከመቀበል በፊት ከተቀበሉ በኋላ አገልግሎት ከመጀመር በፊት ሌላው ቀርቶ ዛሬ አሁን ጠፍቷል እንጂ አንድ ሰው በተክሊል ስርዓተ ጋብቻውን ሲፈጽም እንኳን ተክሊል ከተደረገ በኋላ ከጋብቻው በፊት ከሰርጉ በፊት 40 ቀን ጾምና ጸሎት ይታዘዝ ነበር። አደራችሁን በተሳሳተ መንገድ እንዳትተረጉሙት። አንዳንድ ሰዎች ተጋብተው አንድ ቤት አንድ ጎጆ ይያደሩ ከዛ በኋላ አንዲቱ 40 ቀን ወይ ሚስቲቱ ትላለች ወይ ባልየው ይላል በጥብጥ ይዘው የሚመጡ ሰዎች እሱ አይደለም። ተክሊል እንደ ጥንቱ ስርዓት ከሆነ ባል ከወንድ ሙሽራ ከወገኖቹ ጋር ይመጣል፣ በሰሜን በር ይገባል። ሚስት ወይ ሙሽሪት በደቡብ በር ትገባለች። ሊቀ ዲያቆኑ በምዕራብ ያገናኛቸዋል። ጸሎተ ተክሊል ይፈጸምላቸዋል። ግርግር የለም፣ ሆታ የለም፣ ድግስ የለም። እርሷም ወደ ወላጆቿ ቤት፣ እርሱም ወደ ወላጆቹ ቤት። 40 ቀን እየጾሙና እየጸለዩ በ40 ቀን ውስጥ 3 ጊዜ ስጋውና ደሙን ይቀበላሉ። ከ40 ቀን በኋላ ሰርግ ይፈጽማሉ። ሰርግ የመንግስተ ሰማያት ናት፣ ምሳሌ ናት። 4 ነገሮች አሉባት። ሙሽራና ሙሽሪት ይዋሃዱባታል። ተዋህዶ ሩካቤውን ነው የሚለው ትርጓሜው ግልጽ አድርጎ፣ አዝማደ መራዊና አዝማደ መራት ይገናኙባታል። መብል መጠጥ አለባት፣ ጨዋታ አለባት። መንግስተ ሰማያትም እንዲህ ናት። አያችሁ፣ ከሰርግ በፊት ጾም ጸሎት ነበረ። ይሄ ከግራኝ ዘመን በኋላ ጠፍቶ ነሮ በኢትዮጵያ ለ500 ዘመን። አሁን እግዚአብሔር ይመስገን ምልክቱ ብቅ ብቅ ያለ ነው። ማንኛውም ህይወት ይሄን ያመጣውት ለምንድን ነው? ማንኛውም ህይወት የሚጀመረው በጾም ነበር። ዘሎ ጥልቅ አይባልም ወገኔ። የ40 ቀን እንኳን ባይቻል ትንሽ ፍታ ነገስቱ ከዚህ በኋላ ጋብቻውን ቢፈጽም የሚወልዱት ልጅ ይላል መንፈሳዊ ቢሆን እንደ እንጦንስ እንደ መቃርስ እንደ መልከጼዴቅ እንደ ሙሴ ሲል ነው። ስጋዩ ቢሆን እንደ አኖሪዮስ እንደ ቆስጠንጢኖስ ይላል ድንቅ መሪ ይወጣዋል ሲል ነው። ግሩም ሳይንቲስት ይሆናል ሲል ነው። ፍርድ የማያደላ ዳኛ ይሆናል ሲል ነው። ሀገርን በቅንነት የሚያገለግል እውነተኛ ታማኝ ሆኖ ይወጣል ሲል ነው። ያን ትውልድ እግዚአብሔር ከተቀደሰ ጋብቻ ያደለን። የህይወት ሁሉ መሰረት ጾም ነው። በእውነቱ ያለ ጾም የሚፈጸም ምንም አይነት ቅዱስ ህይወት አልነበረም። ስለዚህ ጾም ቅዱስ የሆነ አገልግሎት ነው። ታዲያ እንዲህ ያለውን አገልግሎት እንዴት እንቀድሰዋለን? እኔ ስጾም እንዴት እቀድሰዋለሁ? እኛ ስንጾም እንዴት እንቀድሰዋለን? ጾምን እንዴት ነው መቀደስ የሚቻለው? ይህም በደንብ መገንዘብ ያስፈልጋል። ስጾማችንን እንቀድሰው ካልን መጀመሪያ ጾምን የምንቀድሰው በመራብ ነው። እያደመጣችሁ ነው? በመራ አንድ ሰው እስከ 7 ሰዓት ስለሚጾምና ሰራተኛና ስለሆነና ስለተፈቀደለት ሳይርበው 7 ሰዓት ባይበላ ጥሩ ነው። እስኪራብ ድረስ 8 ሰዓትም ካራበው ይቀጥል በእውነት። ይህን ስላችሁ ግን 3 ሰዓት እርበኛል ብላችሁ ግጥም አድርጓት ማለት ደግሞ አይደለም ወዳጆቼ። እየተራብን የምንታገሰውም አለ። ተርቦ ስለመታገስ ነው ጌታም ጾሙ ያስተማ። በተለይ አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። የዚህ ጾም ታሪክ የሚገኘው ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ጀምሮ ነው። በዚህ ላይ ምን ይላል መሰላችሁ? ጌታ ጾሞ ተራበ ይላል። እስኪ 40 መዓልት 40 ሌሊት ሳይበላና ሳይጠጣ ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጾመ ጌታ ከ40 ቀን በኋላ ለምን የተራበ ይመስላችኋል? ሰባዊ ባህሪው ጠፍቶ እኮ አይደለም። 40 ቀን መጾም የቻለ አምላክ እድሜውን ልክ ሳይበላ መኖር አይቻለው እንዴ? አይቻለው ወይ? ይቻለዋል። ተመልከቱ፣ ግን ከመብል በፊት መራብ አለ ማለት ነው። 40 ቀን ጾሞ በላ አይደለም የተባለው። 40 ቀን ጾሞ ምን ሆነ ነው የተባለው? ተራበ፣ ተራበ። ሊቃውንቱ ይሄን አያልፉትም በእውነት። እስኪራቡ ድረስ እስኪ ደግ መጎሰሚያ ነው የተባባል ነው ለዚህ አሁን እኮ ቅድም እንዳልኳችሁ ብዙ ሰው ገና በቅበላ ነው ረሃብ የሚጀምረው። ገና ጾም ሊገባ ነው ሲባል ስጋ እየበላ ገና የሚርበው ሰው አለ። ስጋ እየበላ እኮ ነው የቅበላ ዕለት ቅዳሜው ሰኞ ጾም ሊገባ ረሃብ የሚለቅበት ሰው አለ። በፍርሃት ብቻ በስነ ልቡና ስለደከምን በእውነት ሰይጣን እኮ እንዳው በግዘፍ ተፈናጦን አይታይ እንጂ በልቡና አድሮ እኮ ገዝቶናል በእውነት። ገና ፍርሃቱን ያነግስብናል። ጭንቅ እንዴት ብዬ ነው? ጨጓራ ሁሉ ያን ጊዜ መንጫጫት ይጀምራል። አቤት ጾም ሲመጣ ያለው የሰውነት መፍረክረክ እኮ ነው። አጥንት ይንቋቋል፣ ወገብ ጫጫ፣ በፍርሃት ይነግሳል። ግን ይቻላል። ይሄ ውጊያ ነው። ተመልከቱ፣ ውጊያ፣ የሰይጣን ውጊያ። እግዚአብሔር ድል እንድነሳው ይርዳል። ቅዱስ ጴጥሮስም በሐዋርያት ሥራ ምዕራፍ 10 ቁጥር 10 ላይ ጾሞ እንደ ተራበ ያስረዳል። እየጸለየ ሳለ ተራበ ይላል። በርሃቡ ጊዜ ነበር ሌላ ነገር የተገለጸለት፣ ራእይ የመጣለት። ጾሞ የሚራብ ሰው ረሃቡን ከታገሰው አንዳች ጸጋ እግዚአብሔር ሳያገኝ አይቀርም። መገለጥን ያያል፣ የእግዚአብሔር ድንቅ ሥራ ያያል። በቅድስና እየጾመ ካለ እግዚአብሔር ይሄን ሀብት ያድለን። በፊልጵስዩስ መልእክቱ ቅዱስ ጳውሎስ ምዕራፍ 4 ቁጥር 12 ላይ በእያንዳንዱ ነገር በነገርም ሁሉ መጥገብንም መራብንም መብዛትንና መጉደልንም ተምሬአለሁ፣ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ። አያችሁ፣ መራብን በማን እንችላለን? በኢየሱስ ክርስቶስ እንችላለን። ምን ራበው እንድንሞት አይደለም፣ ተመልከቱ፣ እንድንጎዳ አይደለም፣ ጸጋ እንድናገኝ ነው። ጸጋ እንድናገኝ ከሆነ ደግሞ መድከምን መራብን በእውነት መዛልን በማን እንችላለን? በእግዚአብሔር እንችላለን። ብቻችን እየመሰለን ነው የምንጨነቅ። ጸጋ የምናገኝ ስለማይመስለን ነው የምንጨነቅ። አረ እግዚአብሔር የማያውቀው የለምን? ስለማያውቅማ አይደለም የምንጾመው እኮ መጀመሪያውንም ያውቃል እኮ። አያውቅም ብለን ነው እንዴ የምንጾመው? አይደለም። ለዚህ ኃይልን የሚሰጠን ክርስቶስ ከኛ ጋር ስለሆነ እስከምንራብ ድረስ መጾም ይገባናል። በሁለተኛይቱ መልእክቱ ለቆሮንቶስ ሰዎች በጻፋት ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይም እንዲህ ይላል፣ በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርሁ ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ብዙ ጊዜ በመጦም በመራብ በመጠማት ነበርሁ ይላል። ይሄ ስለ አገልግሎቱ ሲል ያደረገ ነው። በዚህም ነው ጸጋውን አግኝቶ በእውነት እንደ ጥሩ መዶሻ ማዕድናትን መልክ ቅርጽ እንደሚያስዝ ሕዝብንና አሕዛብን በትምህርቱ እየቀጠቀጠ ስርዓት እየሰራ እያስገባ ቤተ ክርስቲያንን ያጸናት ሐዋርያው በጾም አገልግሎቱን ስላገዘው ነው። ለዚህ ጾም መራብን ይጠይቃል። ጌታችን መድኃኒታችን ኢየሱስ ክርስቶስን በአንቀጸ ብዙኃን ሲያስተምር ማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ እነማን ናቸው ብፁዓን የተባሉት? የሚራቡ አይደሉም? የሚራቡ ምንድን ናቸው ነው የተባለ? ንዑዳን ክቡራን ናቸው ይጠግባሉና። የረሃብ አጸፋው ጥጋ ስለሆነ ነው። የሚሽቱን ጸጋ እግዚአብሔር አግኝተው ደስ ይላቸዋል። ከአምላካቸው ዋጋ አግኝተው በረከት አግኝተው እግዚአብሔርን ያመሰግናሉ ይላል። ስለዚህ ነው መራብ የሚያስፈልገው በጾም ወቅት። ሳንራብ ልንጾም አንችልም። ይሄን ቀድመውኑ ማወቅ። ሰዎች መጾም ይፈልጋሉ፣ መራብ ግን የማይፈልጉ ብዙ ሰዎች አሉ። ሳይራቡ መጾም አይቻልም። በቃ መራብ አለብን። እየተራብን ከጾምን ግን የእግዚአብሔርን በረከት እናገኛለን። አሁንም አምላካችን እግዚአብሔር በረከቱን ያድለን። የመራብ ጥቅሙን አንድ ሊቅ አራት አድርገው ያስቀምጧታል። የመጀመሪያው ደካሞች መሆናችን እንረዳለን ነው። ይሄ ሰው ጡንቻውን እየገለበጠ ስልጣኑን፣ ሀብቱን፣ ወገኑን፣ መሳሪያውን፣ ጉልበቱን እያየ የሚመካ ሰው ምን ያህል ደካማ መሆኑን የሚረዳው በመጾም ሲራብ ነው። በእውነት ሲዝን ጉልበቱ ሲብረከረክ እንቅልፍ ሲለው በእውነት እንዲህ ሲል ሰው ደካማ ፍጡር መሆኑን ይረዳል። ሌላውም ምግብ በማግኘት ኃያል ይሆናል። ስልጣን በማግኘት ኃያል ይሆናል። ወገን በማግኘት ኃያል ይሆናል። ስለዚህ በኃይል መመካት አይገባም። ኃይል የማን ነው ይላል። ያን ጊዜ የእግዚአብሔር ሰው። ስለዚህ እስኪራብ ድረስ መጾም አለበት። ሁለተኛውን ስጋም ነፍስም ትሑታን ይሆናሉ። ትህትና ዝም ብሎ አይገኝም። በመማር የምንደርስበት አይደለም ወገኖ። ስለ ትህትና ብዙ ጊዜ እኮ ተማር፣ ትሑታን መሆን ግን አልቻለም። ለምን? ትህትናን ማግኘት የምንችልበትን ነገር ማድረግ ስለተውን ነው። እስክንራብ እስክንደግም ድረስ ብንጾም በእውነት ትሑታን እንሆናለን። እዚሁ እኮ ጉባኤ ላይ ነው ስንወጣ ገና ማንጓጠጥ የምንጀምረው። ለምን ትገፋኛለ? ሱሬን የተተኮሰ ሱሬን ረገጥክ ብሎ ስንት ጡንቻውን የሚዘረጋ ሰው አለ በእውነት። ቃለ ሳምንት ያዘጋጀውትን ረገጠብኝ ብሎ አቤት! ሰው እኮ እንደው ቢራብ ቢደክም ግን እንዴ ሰውነቱም እኮ አፈር ነው በእውነት። እንኳን ልብሱ አይደለም እንዴ። ትህትናን ገንዘብ ማድረግ የሚቻለው እስኪራቡ ድረስ በመጾም ነው። ሶስተኛው ጸሎታችንም የነፍስም የስጋም ይሆናል። አሁን እኮ የስጋ ጸሎት ነው የምንጸልየው እኮ። እዚህም ቁጭ ብለን አቡነ ዘበሰማያት ይትቀደስ ስምከ እያልን በቃ ቴሌቪዥን የምናይ ሰዎች ነው የምንመስለው። እናቋርጠዋለን። ስንት ነገር አለ በጸሎታችን ውስጥ እኮ። ጸሎት እኮ ከእግዚአብሔር ጋር መነጋገር ነው። እኛ እኮ ምንጸልየውን ሁሉ ማንሰማው ሰዎች አለን እኮ አይደለም እንዴ? እየጸለይን አባታችን ሆይ ስምህ ይቀደስ ምናምን እያሉ ማያቆሙ ሰዎች አሉ። ደግመው እንደገና አባታችን ሆይ አይሰሙትማ ምን እያደረጉ እንደሆኑ ራሱ። ነፍስና ስጋ እኮ ካልተዋሃዱ በእውነት ማድመጥ ራሱ ከባድ። ምንጸልየውን ጸሎት አናደምጠውም። ነፍስ የምትጸልየውን ጸሎት ማድመጥ መቻል አለባት። እስኪ ሰማን ድረስ መሆን አለ። ተመስጦ መኖር አለበት። የመራብ ጥቅሙ የመርከም ጥቅሙ ይሄ ነው ነው። እነዚህን ባደረግን ጊዜ እግዚአብሔር በእነዚህ የሚገኙትን ጸጋ ያደለናል። ሁለተኛው ጾምን መቀደስ የሚቻለው የእግዚአብሔርን ስራ በመስራት ነው። ምንድነው የእግዚአብሔርን ስራ መስራት? አሁን ስንጾም የእግዚአብሔርን ስራ መስራት መቻል አለብን። እንዲህ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ለሚጠፋ መብል አትስሩ ይላል። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አትሞታልና። አያችሁ፣ ሰማያዊ ስራ ስሩ ይለናል። ሰማያዊ ስራ ለመስራት ስንታደል ነው ጾማችንን ቀደስ ነው አነጻ ነው አከበር ነው የምንል። ባለመብላት ብቻ አይደለም ወገኔ፣ የቁርስ ሂሳብን እየወሰድክ ባንክ አካውንት ላይ በማጠራቀም የጾምክ እንዳይመስልህ። በዚያ ገንዘብ የእግዚአብሔርን ስራ መስራት መቻል አለብን። በዚህ በቁርሱ ምሳውን የተወ በምሳው ገንዘብ ስራ መስራት አይደለም፣ ቁባ አይደለም ወዳጄ። ጾም ማለት ገንዘብ ማጠራቀሚያ። ጾም ማለት እኔ የማልበላውን ሌሎቹ የሚበሉት ለሌላቸው በማካፈል የእግዚአብሔርን ስራ ሰማያዊ ስራ የምንሰራበት ቅዱስ ድርጊት ነው። ይህን ጸባዩን ካጣ ጾም ቁጠባ ነው እንጂ ጾም አይደለም። መስራት መቻል አለብን። የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ቅድም እንደተነገር ነው ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ የሚለው ሰው ስጋውን በማብላት ብቻ ሳይሆን የእግዚአብሔርን ፈቃድ በመፈጸም ጭምር ነው ጾመ የሚባለው። ተመልከቱ፣ ምንኖረውም ባለመብላት ብቻ አይደለም። ሰዎች የእግዚአብሔርን ፈቃድ ሲፈጽሙ ስጋቸው ራሱ ከእግዚአብሔር ዘንድ ረቂቅ ምግብና ታገኛለች፣ መግቦት ታገኛለች። ሰው የእግዚአብሔርን ፈቃድ የሚፈጽም ከሆነ እንጀራ ስላልበላ ብቻ ምንም አይሆንም። በእውነት እስኪ አንድ ሰው ላስታውሳችሁ። በመጽሐፍ ቅዱስ አልዓዛርን ታስታውሳላችሁ? በነዌ ደጅ ወድቆ የነበረ ጨካኙ ባለጸጋ ከቤቱ የሚተርፈውን ፍርፋሪ ለውሾች እየሰጠ አልዓዛር ደግሞ በደጁ ወድቆ ያለ ምግብ ይኖር ነበረ። ስለ አልዓዛር መብላት እኮ በመጽሐፍ ቅዱስ ምንም አልተጻፈም። በእውነት በምን የሚኖር ይመስላችኋል? የእግዚአብሔርን ፈቃድ በመፈጸም። አልዓዛር እንዴት አድርጎ ነው የእግዚአብሔርን ፈቃድ የፈጸመው? ነዌን አላማውም። አልዓዛር እግዚአብሔርንም አላማ፣ ነዌንም አላማረረ። እግዚአብሔርንም ለዚህ እንዲጠግብ አድርገህ እንዲህ ያለ ሀብት ሰጥተህ እኔን ለምን እንዲህ አደየኝ ብሎ እኛ እንደምናማው እግዚአብሔርን አላማ። ዛሬ እኛ እንደዚህ አንልም። እንዲያውም ከዚህ አልፈን ምን አለ የገሌን ግማሹን ቢሰጠኝ እንላለን። እኛማ ስስታም አይደለን? መቀማት እኮ ነው እንዴ። የገሌን ሳንል እኮ ስጠኝ ማለት ይቻላል አይደለም እንዴ? እንዲያው ስጠኝም ከተባለ እኮ እግዚአብሔር የሰራሁትን ባርክልኝ ይባላል እኮ፣ አብዛልኝ እኮ ይባላል። የነገሌን አንዳንዶቹማ እንዲያው በእኛ ቤተ እምነት አይገኙም እንጂ የገሌን የባንኩን ሁሉ የሚሉ አሉ ይባላል። እንግዲህ ልቡና ይስጣቸው። ይሄ እኮ ሽፍትነት ነው፣ ዘረፋ። ጥበቃ አይኖር እኮ ይሄ ሰው ሄዶ ይዘርፋል ማለት ነው። ጸሎትም አይደለም እኮ የእግዚአብሔርን ፈቃድ መፈጸም ማለት ነው። አልዓዛር በተለይ ቅድስናው የሚታወቀው ነዌን እንኳን ምን አይነት ጨካኝ ነው፣ አንድ ቀን የማይራራልኝ፣ አንድ ቀን የማያዝንልኝ፣ አንድ ቀን የማይመጸውትልኝ ብሎ ነዌን አልሰደበውም፣ አላማውም። ነዳያን ይህን ትምህርት ማድመጥ አለባችሁ። የተቸገራችሁ ሰዎች አልሰጠንም ብላችሁ አትርገሙ፣ አታማሩ፣ አትሙ፣ አትስደቡ። የምንጸድቀው በመራባችን ድሆች በመሆናችን አይደለም። ድሆችም ብንሆን የእግዚአብሔርን ፈቃድ ካልፈጸምን አንጸድቅም። እንዲያውም ሊቁ አቃቤ ሰዓት ከብቴ ስለ ምጽዋት የተነገረ አንድ ቃልን ሲተረጉሙ እንዲህ የሚያማርሩ ድሆችን እሳቶች ብለዋቸዋል። መጽሐፍ ምን ይላል? ተሰርቆና ተዘርፎ የመጣን ገንዘብ ለቤተ ክርስቲያን መባ አታውለው፣ በእሳት ወስደህ አቃጥለው ይላል። ተመልከቱ፣ ሰርቀን ዘርፈን የምናመጣው ለቤተ ክርስቲያን መባ መዋል የለበትም። ካህናትም የሚያውቁ ከሆኑ ይሄን ለቤተ ክርስቲያን መባ መጠቀም የለባቸውም። ታዲያ በእሳት አቃጥለው ማለት ምን ማለት ነው ተብለው ሲጠየቁ እሳት ያላቸው እግዚአብሔርንም ሰጭ ባለ ጸጎችንም የሚሳደቡ ኃጢአት እየሰሩ በድህነት የሚኖሩ ነዳያን ናቸው፣ እነርሱ ይብሉት ማለት ነው ብለው ተርጉመውታል። እንዲህ ተብለን እሳቶች መባል የለብንም። እግዚአብሔር እንዲህ ከመባል ይጠብቀን። ስለዚህ ጽድቅ የእግዚአብሔርን ፈቃድ መፈጸም ነው። ጾምን መቀደስ የሚቻለው በዚህ መንገድ ነው። ባለጸጎችም ድሆችም ብንሆን፣ ባለጸጋ ሀብታም ስለሆነ የሚኮነን አይመስላችሁ፣ ድሃም ድሃ ስለሆነ የሚጸድቅ አይመስላችሁ። እያንዳንዱ እንደ ምኑ ነው ይገባል የተባለ? እንደ ስራው ነው። የእግዚአብሔርን በፈቃድ በመፈጸም ነው። ማንንም አናማር፣ አንማ፣ አንጠላላ፣ አንወጋገዝ። ያለ ፍቅር የእግዚአብሔር መንግስት መውረስ አንችልም። እግዚአብሔር ልቦና ይስጠን በእውነት። በዮሐንስ ወንጌል ምዕራፍ 4 ቁጥር 32 እስከ 38 ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም የሚለውን በሕይወቱ አሳይቷቸዋል። እንዲህ የሚል ቃል አለ። ይህም ሲሆን ሳለ ይላል ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት ይላል። እርሱ ግን እናንተ የማታውቁት የምበላው መብል አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆንን ተባባሉ ይላል። ኢየሱስም እንዲህ አላቸው የእኔስ መብል የላከኝም ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው አላቸው ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ጌታ እያችሁ ና ብላ ሲሉት እኔ የምበላው አለኝ ሲላቸው ማን አምጥቶለት ነው እያሉ ታወኩ። እንዲህ አንድ ሴት አጥቅሳ አምጥታለት ይሆን? ለብቻው ተደብቆ ሊበላ ይሆን ብለው ተጨነቁ። እነርሱ መብል በቃ ምግበ ስጋ ብቻ ነው የመሰላቸው። ጌታችን ግን ምን አላቸው? የእኔ መብል ምን ማድረግ ነው አለ? የአባቴን ፈቃድ መፈጸም ነው። አያችሁ፣ ሰው እኮ የእግዚአብሔርን ፈቃድ በመፈጸም ያለ ምግበ ስጋ መኖር ይችላል እያለ ሲያስተምር ነው። ለዚህ ነው ቅዱሳን ባሕታውያኑ ቅድም እንደነገርኳችሁ በማይኑግ በማይ ብቻ ይሄን የማይተውት በአንድ አብይ ምክንያት ነው። ሰብአዊ ፍጡር መሆናቸው እንዳይዘነጋ ተመልከቱ። ሰብአዊ መሬታዊ የሆነ ሁሉ ከአራቱ ባህሪያት የሚቀምሰው ነገር ያስፈልገዋል። ከዚህ የተነሳ ይቀምሳሉ እንጂ ያለ ምግበ ስጋ መኖር ይችላሉ? ምን በማድረግ? የእግዚአብሔርን ፈቃድ በመፈጸም። ስለዚህ ጾምን መቀደስ ማለት የእግዚአብሔርን ፈቃድ እየፈጸሙ መኖር ነው። የመጨረሻው ጾምን የምንቀድስበት መንገድ የጾምን ዓላማ መለየት ነው። ለምንድን ነው የምንጾመው? በእውነት ቅድም ተናግሬያለሁ፣ ጠላታችን ሰይጣንን ለመዋጋት እንጾማለን፣ እንጸለያለን። ዓላማው ምንድን ነው? ብዙ ሰዎች ሲጾሙ ሲጸልዩ ሲመጸውቱ ይህን የሚያደርጉበትን ዓላማ መጠየቅ መቻል ያስፈልጋል። ለምን እጾመዋለሁ? ስለ ታዘዝን ነው? እንዳንወገዝ ነው? ስም እንዳይወጣልን ነው? ለምንድን ነው የምንጾመው? በእውነት በይሉኝታም አይደለም መጾም ያለብን፣ በፍርሃትም አይደለም፣ ለሰዎችም ብለን አይደለም፣ ትእዛዝና ሕግም ስለሆነ ብቻ አይደለም። ምን አደርገዋለሁ? አንድ ጊዜ ኦርቶዶክስ ሆን ነው ነገሩ የቀረው። ይህን ሰባት ጾም አመጡ ብኛል። ምን ጾመው ከሆነ በእውነቱ እየጾምን አይደለም፣ እየጾምን አይደለም። የጾምን ዓላማ መለየት ያስፈልጋል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 6 እስከ 8 እንዲህ ይላል፣ ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። ትልቁ ይሄ ነው። ተመልከቱ፣ አስተሳሰቡ ነው። ህሊናችን ውስጥ ያለውን ነገር መፈተሽ መቻል አለብን። ምንድን ነው ህሊናችን የሚያስበው? ስለ ስጋ ማሰብ ጥል ነው ነው የሚለው እኮ ከእግዚአብሔር ጋር መጣላት ነው። ለእግዚአብሔር መገዛት ተስኖታል ይላል። አንድ ሰው የሚጾመው የሚጸልየው ስለ ስጋ የሚያስበው ነገር እንዲፈጸምለት ነው። ዛሬ አንዳንዶቻችን እንዲህ አይነት ጾም እንጾማለን። ምን ደብቀው አይደለም፣ እንደው ይችን ፍልሰታን ጻድቃን የሄጄ አብይ ጾምን እንዲህ አድርጌ ይሄ ዲቢ ቢሳካልኝ የሚል ሰው አለ አንልም እኛ? በእውነት ቅዱሳን እንዲህ የማናደርግ ከሆነ ከዛ በኋላ እንዲህ አይነት ሰዎች ያልተሳካላቸው ጊዜ ወዲያ እግዚአብሔር ወዴት አለ ይላሉ። እንዲህ አርጌ ጾሜ ይህን ያህል ተስዬ ይህን ያህል ጧፍ ዕጣን ሰጥቼ ልጄ እዚህ ሀገር ትሄድልኝና ታሳልፍልኛለች ብዬ እንዲህ እያላችሁ ከምትጾሙ ባትጾሙ ይሻላል። ለምንድን ነው እንዲህ የሚባለው? ስለ ስጋ ከእኛ በላይ ለኛ ማን ያስብልናል? እግዚአብሔር ያስብልናል እኮ ተመልከቱ። ስለማያስብልን አይደለም፣ ስለማይጨነቅልን። እንድንራብም እኮ አይፈልግም እግዚአብሔር፣ እንድንጨነቅም አይ። እስኪ ዛሬ ስላሴ ምናቸው? እስኪ አብርሃምን አስታውሱት። ነዳያን ብዙ ጊዜ በመንገድ ላይ የአብርሃሙ ስላሴ ይላሉ። እውነትም የአብርሃሙ ስላሴ። እስኪ ከአብርሃም ሕይወት አንዱን ነገር እናንሳው። አብርሃም ያለ እንግዳ አልበላም ብሎ ቁጭ አለ። ሰይጣን ምን አደረገ? በአራቱ ማዕዘን ራሱን በምትሃት ገምሶ የተገመሰ ሰው ራሱን አስመስሎ ማለት ነው። በአራቱ መንገድ ላይ ተቀመጠና እንግዶች ወደ አብርሃም ቤት ሲመጡ ወዴት ትሄዳላችሁ? ወደ አብርሃም። እንዲህ አብርሃም እንደ ድሮው ደግ መስሏችኋልን? አሁንማ ግብሩ ተለውጦ ክፉ ሰው ሆኖ እኔም እነናንተ ደክሜ ያሳርፈኛ ልበላለሁ፣ ጠጣለሁ፣ ከድካሜ ማርፋለሁ ብዬ ስሄድ ያውና ራሴን ገምሶ ደብድቦ አባረረኝ እያለ አይ ሰው ነገር እያሉ ሰዎች ሁሉ መመለስ ጀመሩ። አብርሃም ደግሞ ሰይጣን ይህን እንደሚያደርግ አላወቀም። ቁጭ ብሎ እንግዳ ይቀበላል፣ ይጠብቃል። አንድ ቀን ዋለ፣ እንግዳ አይመጣም። አልበላም ያለ እንግዳ አለና ቁጭ አብርሃም። አሁን እንኳን እንግዳ የማናውቀው እንግዳ ማለት በነገራችን ላይ እኛ የማናውቀው እንደሚመጣ ሳናውቅ የሚመጣ ማለት ነው እንጂ ፕሮግራም አስዞ የሚመጣ ማለት አይደለም። እሱማ ቀጠሮ ነው የተያዘለት፣ ባለ ጉዳይ ነው። እየተግባባን ነው። እንግዳ አሁን ትርጉሙ ተለውጧል። እንግዳ ትቀበላለህ? አዎ፣ ግን ፕሮግራም ካላስያዘኝ አልቀበልም የሚል ሰው አለ። እሱማ ቀጠሮ ነው ወዳጄ፣ ወይም አበል ነው። እንግዳ ማለት እኮ እግዚአብሔር የላከው ሰው ማለት ነው። እንዲያውም ላናውቀው የምንችል ሰው ማለት እኮ ነው። እየተግባባን ነው። አሁን ብዙ ነገር ትርጉሙን እየለቀቀ ነው። ታዲያ አብርሃም እንግዳ ሲቀርበት ምን አለ? አብርሃም አልበላም ያለ እንግዳ፣ ያለ የእግዚአብሔር ምስክር ሳልይዝ ማዕዴን አልቆርስም አለና አደረ። በነጋውም ሰይጣን ከለከለበት። አሁንም አብርሃም አደረ። እንኳን የማናውቀውን ሰው በእውነት የምናውቀው ቀጠሮ ትንሽ ቢያሳልፍ ያው ሲመጣ ይብላል ብለን ዘንጠል እኮ ነው አይደለም እንዴ እኛ? አዎ፣ በእውነት እንዲያው እንደዚያ ምንሁን ለማለት አይደለም። ምን ያህል እንደተራራቅን ግን አስቡት። ሶስተኛውም ቀን ጠበቀ፣ ሰይጣን ከለከለበት። አራተኛውም ቀን ጠበቀ፣ ከለከለበት። አሁን እግዚአብሔር ለአብርሃም ያስባል አያስብም? አብርሃም አራት ቀን ሳይበላ፣ አሁን እኛ አራት ቀን ሳይበላ ሳንበላ መዋል ማደር እንችላለን? ያው እስከ ሰባት ሰዓት እየተቅመደመድን እኮ ነው አይደለም እንዴ? እያዛጋን የቢሮ ሰራተኛውም ጠረጴዛው ላይ አንዳንድ ሰዓት እየተኛ እያለ እንዲህ እኮ ነው የምንጾመው። እንተዋወቃለን እኮ በየቦታው ምን እየተጨነቅን፣ በቃ እንባችን ቆረር እያለ አቤት በቃ ከምሳ በኋላ ሰራዋለሁ፣ ከሻይ ሰዓት በኋላ ሰራዋለሁ እኮ ነው ምንል። ስራው ሁሉ ጭንቅ፣ እስክሪቶ ይዞ ለመራዝ ድሮ እየታረሰም እኮ ተጡሟል ወገኔ። እንዴ በጠራራ ፀሐይ እየተመታ የሀገራችን ሰው አታውቁም እንዴ? በስምንት ሰዓት እኮ ነው በሬ የሚፈታ። በሬ እንኳን የሚፈታው ለራሱ ብሎ አይደል፣ ለበሬው ብሎ ነበር በእውነት። አቤት እንዴት ያለው ዘመን አለፈ በእውነት። አብርሃም አራት ቀን ያለ ምግብ። እግዚአብሔር ግን ስለ አብርሃም ተጨነቀ። ለምን? አብርሃም ያለ እንግዳ አልበላም አለ። እግዚአብሔር ለሰው ይጨነቃል እንዳንበላ የሚፈልግ ስለዚህ ራሱ እንግዳ መስሎ መጣ። አሁን እግዚአብሔር በእውነት ስሉስ ቅዱስ ሰይጣንን ከጎዳና ላይ ማስነሳት አይችሉም እንዴ? በአንድ መልአክ ማስነሳት አይችሉም? ክፉን ከክፋቱ ማስነሳት ምንም ለእግዚአብሔር አያስፈልገውም። ክፉነት ክፋቱ እንደተጎለተ ይቀራል። እግዚአብሔር ግን ከነ ወዳጆቹ ክፉ ከነ ክፋቱ በክፋት ጎዳና ላይ እንደተጎለተ ቀስ ብሎ አብርሃም የሚወደው ሆኖ መጣለት። እንግዳ መስሎ ማያውቀው መስሎ ስሉስ ቅዱስ እናቴ ወደ አብርሃም ጎተት እያሉ አብርሃም አራት ቀን ሳይበላ ሰንብቶ መጥተው ዛፍ ስር ቁጭ ብለው እየሮጠ ተንደርድሮ ሂዶ ደስታ በቃ እህኑን ልኝ ወደ ቤት የረፉልኝ። አይ እኛ አስደክሞናል፣ ምን ላትር ግዘልን አዝላለሁ። እንዴ የጠገበ እንግዳ ነበር የምልን እንኳን አራት ቀን ሳንበላ እንዴ። አሁን እንዲያው በእውነት አብርሃም አዝሎ እየተንደረደረ ወደ ድንኳኑ። አብርሃም እኮ እኛ ስላሴ ነን ቢሉት አሁን ምግብ ያቀርባል እንዴ? አብርሃም እኔ እግዚአብሔር ነኝ ቢል ምግብ ያቀርባል? አያቀርብም። ለእግዚአብሔር ምን እንደሚደረግ ያውቀ እሰግዳለሁ ነው የሚል እሱ የዋህ አይደለም። ስለዚህ እግዚአብሔር እንዲሰገድለት አይደለም የመጣ ወደ አብርሃም፣ አብርሃም እንዲበላ ነው ስላሴ የመጡት። ስለዚህ እንግዳ መስለው መጡ። እግራቸውን ታጠቡለት። ተለወሰ ቂጣው ተጋገረ በሬው ታረደ በልብላ አብርሃምን አብልተው ስልስ ቅዱስ ተሰወሩት የኛ አምላክ እንድንበላ እንኳን እንዲህ የሚጨነቀ አምላክ ነው አስጨንቆ የሚገዛ አምላክ አይደለም እግዚአብሔር በእውነት እንዲህ ያለውን ጸጋ ለኛም ዘመን ያደለን ስለዚህ ስለ ስጋ ማሰብ ሞት ነው ነው የሚል ስለ አሜሪካ ስለ ውጭ ያሰባችሁ ስለ ስልጣን እድገት ያሰባችሁ ስለ ደሞዝ ጭማሪ ያሰባችሁ አትጾሙ ይሄ እነዚህ ነገሮች አያሳስቡም አይደለም እኔ የምለው ጾማችን አላማው ግን ገንዘብ ለማግኘት አይደለም ከእግዚአብሔር ጋር ለመታረቅ ስጋ ለነፍስ ለማ ያን ጊዜ የሚያስፈልገን ሁሉ ሳንጠይቀው እኮ የሰማዩ አባት ይጨምራል አይደለም እንዴ አስቀድማችሁ ምኑን ኑሹ ነው ያለው ጽድቁንና መንግስቱን ሌላ ሁሉ ምን ይሆናል ነው ይጨምራል እንዴ ስለሚጨመር ነገር ለምን ትጨነቃላችሁ ሳንጠይቀው ስለሚሰጠን ነገር ለምን እንጨነቅ የጾም አላማ ነፍስ ለስጋ ማስገዛት መንግስተ ሰማያት ማውረስ ነው ያንን መንፈስ ይዘን እንጾም ስለ ስጋ ማሰብ ሞት ነው በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር አይገዛምና ነው ስለ ስጋ ያሰባችሁ አትጾም ስለ እጣ ያሰባችሁ አትጾም ስለ ልጆቻችሁ እድል ፈንታ ከናንተ በላይ እግዚአብሔር ይጨነቅላችኋል እናንተ ወጣቶቹ ስራ በማጣት ለምን ትጨነቃላችሁ መጀመሪያ ነፍስ ለስጋ ለማስገዛት እንጾም ስራ ለማግኘት እንጣር የጾማችን አላማ ግን ስራ ማግኘት ስራ መቀየር ውጭ ሀገር መሄድ አይደለም ሊሆንም አይገባው ለዚህ ነው ብዙ ሰዎች እግዚአብሔር የለም ይያሉ እስከ መካድ ይደረሱ እነዚህ የዚህ ዓለም ሰነፎች አንድ የሚተረጉሙት ትርጉም አለ ጾማቸውን ጸሎታቸውን ለስጋ የሚያስብሩ አንድ መጽሐፍን ያነበብኩት ልንገራችሁ በእውነት ምን ይላል አንድ ፓስተር በዚህ ጀርመን አገር ውስጥ ነው ፈረንጆች ናቸው ጌታ ኢየሱስን በዚህ ሳምንት ጠይቄው ለኔ መርሴዲስ መኪና ሰጠኝ አላቸው መቼም ሰው እንደዚህ ነው እዚህ አዲስ አበባ ያሉትም የነርሱ ተከታዮች እኛ እኮ ጌታ ባርኮልናል ያውና ፎቅ ሰራን መኪና ገዛ እንዴ የጾም የጸሎት አላማው መኪና ነው እንዴ እንደማይጸልዩ ሰዎች እኮ መኪና አላቸው ይሄን አታውቁም እማይጾሙ ሰዎች ሀብት የላቸው እግዚአብሔርን የማያምኑ ሰዎች ሀብት የላቸው እንዴ ሀብት በስራ ነው የሚገኘው በስራ ጠንክረህ ስራ ለሀብት ከሆነ ላብህን ቆረራ አርገህ ወተወርደህ የምትጸልየው ግን ለዚህ አይደለም ምናልባት ግን የሰራ ነው እንዲባረክልን የድካማችን ዋጋ ለኛ እንዲቀደስልን እንድናዝበት መጽውተን እንድንጸድቅበት ለእግዚአብሔር መባ ሰጥተን እግዚአብሔር መባ አድርጎ ተቀብሎልን በረከተ ስጋ በረከተ ነፍስ እንድናገኝበት ሀገር እንዲያድግበት ትውልድ እንዲጠቀምበት ለትውልድ እንዲተርፍ መጸለይ አለብን የላሊበላ ህንጻ ዝም ብሎ ይመስራቸዋል 1000 ዘመን የሚሆነው ዝምብሎ ይመስሏቸዋል የና አክሱም የና ካሌብ ዘመን ዋሻዎች ይሄ 2000 ዓመት ተሻግረው ለኛ ይደረሱ በቅድስና እኮ ስለተሰሩ ነው የኛማ እኮ ረዳት የለውም 100 ዓመት አይደለም እኛም እየኖርንበት እኛ ላይ የሚፈርሶ ነው አልኮ በእውነት አልተባረከማ ለትውልድ የሚተርፍኳ አልሆነ ስለዛ ነው ምን ጸለየው እየተግባባን ነው ያን መንፈስ እግዚአብሔር ያድልን ታዲያ ይሄ ፓስተር ምን አላቸው የማሉቃይ ማርቆስ ወንጌል ያለውን ስለኔ አንድ ነገር የሰጠ 100 እጥፍ ይሰጣዋል የሚለውን የ100 እጥፍ ፎርሙላ አለና $2 የምትሰጥ በ100 ተባስቶ $200 ታገኛለህ ይላል ወንጌሉ ሁሉ በገዘብ ማባዛት ጀመረ 100 times ፎርሙላ ይሉታል ፈረንጆቹ ስለኔ አንድ ነገር የሰጠ 100 ጊዜ ከዛ በኋላ ሰው ሁሉ 100 ታይምስ ታገኛለ 100 እጥፍ ታገኛለ ይያለ እርሶ መናው ላይ ይሰበስብና ወስዶ መኪናውን ገስቶ ጌታ ሰጠኝ አንድ ቀን ምን አደረገ ጭራሹን እዛው ውስጥ ተቀምጦ በሉ በጌታ በኢየሱስ ስም እናንተም የሚያስፈልጋችሁን ጠይቁ አላቸው ሰው መቼም አብዶ የለም እንዲህ ያውቁበታል ደሞ ኤሌክትሪኩንም ለኮስ ያረጉታል ሞቅ ሞቅ ድምጹንም ጮህ ጮህ ሲያደርጉት መንፈስ ቅዱስ ወረደ ይላሉ የሚዘሉ ሰዎች አሉ ሲሞቃቸው እኮ ነው በቃ ራሱን ሲያዞረው ሳይኮሎጂካል ስትረስ ነው የስነ ልቡና ተጽኖ በእውነት ልክ በዚህ አስገብተው በቃ አሁን ጌታ ኢየሱስን የምትፈልጉት ሊሰጥ ተዘጋጅቷል ጠይቁ ሲል ለኔ ካሪና ለኔ መርሴዲስ ለኔ ኤምቢደብሊው ምናምን ይያሉ የመኪና ስም በአምስት ደቂቃ ውስጥ እዛው ላይ ቆሞ ሳያፈር አሁን መኪናውን ተቀብላችኋል ንዱ እዛ ቁጭ ያለው ሰው አፉን ፔፔፔ እዛው እንዳለ እንዴት ያለ እብደት ነው አላማው ያያችሁ ለስጋ ነው አይነርሱ ሚጾሙት ለስጋ ነው ሚጸልዩት ለስጋ ነው በቃ ለማግኘት አንጣ ገንዘብ አውርድ ደሽብታም እኮ ገንዘብ አምጣ ነው የሚል ምን የተለየ ነገር አደረገ በእውነት ለገንዘብ አይደለም ሰው የሚገለው አይደለም ወይ ለገንዘብ አይደለም የሸፈተው ሌሎችስ ምን አደረጉ በእውነት እንዲህ አለ ስለ ስጋ በማሰብ አንጾምም አንጸልይም። የጾምንም አላማውን አናበላሽ አታዘቡት። ይሄን ለምንድን ነው የምንናገረው? ጾማችንና ጸሎታችን የዚህ የምዕራባውያን የፕሮቴስታንት ተጽዕኖ እያረፈበትም ነው። በእውነት ቆርጠን ገዝረን መጣል አለብን። የኛ የቅድስና ነው ጾሙ። በእውነት የነፍስ ነው፣ የበረከት ነው። እኛ እኮ ስንጾም ስለማያምኑት ሁሉ ነው የምንጸልየው። አታውቁም እንዴ? እስቲ ጸሎተ ቅዳሴው ላይ ስሙ። በእንተ ቅድሳቱ ምንድን ነው የሚለው? ስለ ወንዙ፣ ስለ ተራራው፣ ስለ አትክልቱ፣ ስለ ነገስታቱ፣ ስለ ዓለም ሁሉ አይደለም እንዴ የሚጸልየው? አዎ፣ ሃይማኖት እኮ ስለዚህ ሁሉ ነው መጸለይ እንጂ ለእኔ ብቻ አይደለም። ስስታምነት አይደለም፣ የስጋ ህሊና። ይሄን መንፈስ እግዚአብሔር ከኛ ቆርጦ ይጣለልን። በእውነት ጽድቁንና መንግስቱን ከሻል ሌላውንማ መጨመር የእግዚአብሔር ስራ ነው። በእውነት እስክንጠይቀውም የሚጠብቅ አምላክ አይደለም። ለአብርሃም እንዲበላ እንደመጣ ለእኛም እንድንበላ እንድናገኝ ይመጣል። እግዚአብሔር ያን ጸጋ ያድለን። ስለዚህ ጾማችን አላማውን እንለይ። በጾም ወቅት የእግዚአብሔርን ቃል መስማት ያስፈልጋል። እንዲህ አሁን እንዴት ደስ እናሰኛለን በዚህ ተሰብስበን በእርጋታ። የቆመው ቆሞ፣ የተቀመጠው ተቀምጦ፣ የተቀመጠው ይቆረቁረዋል፣ የቆመውም እግሩን ይደክመዋል። ከሁሉም ግን ከእግዚአብሔር አንዳች ነገር ተቀብሎ ይታገሳል። ይህን ትዕግስት ማለት ይሄ ነው። በእውነት ታገሱት። ይሄን ህማሙንም ሌላውንም ሁሉ የዚህ የትዕግስቱን ዋጋ ግን ከእግዚአብሔር አናጣውም። አሁንም እግዚአብሔር ስለ ትዕግስታችሁና ስለ ጽናታችሁ በረከቱን ያብዛላችሁ። የምንጾመው እኛ እግዚአብሔርን ለማግኘት ነው። በእውነት በጾም ከእግዚአብሔር ጋር ለመገናኘት። ከእግዚአብሔር ጋር የማንገናኝ ከሆነ መጾሙ ስለምን ይጠቅመናል? በእውነት በረከት የማናገኝ ከሆነ ስርየተ ኃጢአት የማናገኝ ከሆነ የጾም ጥቅሙና ዓላማው ምን ይሆናል? አንዳንዶቻችን ደግሞ የግብዝ ጾም እንጦማለን። ጌታ በወንጌል ተናግሮታል። ጿሚ ለመባል ከንፈሩን አሳርሮ ጸጉሩን አስረዝሞ እንዲህ አንጨርፍፎ ስለሆነ አይደለም። አትገበዙ በምትጾሙት ጾም። በምንጾመው ጾም አናፍርም ጿሚዎች ብንባል። ጿሚ ተብለን ለመገበዝ ግን አንጥርም። ጌታ በወንጌል ማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ጾማችሁ እንደ ጻፎችና እንደ ፈሪሳውያን አይሁን፣ እውነት እላችኋለሁ እነርሱ በምድር በዚህ ዋጋቸውን ተቀብለዋል። እነርሱ የጾሚ ነው እኮ ገሌ ከዚህ ሰዓት ይቆያል እየተባሉ መመስገን ይፈልጋሉ። አሁን ተመልከቱ፣ የጾሙ ዓላማ ምን ሆነ? በሰዎች ዘንድ መመስገን ሆነ። ያን ምስጋና ከሰዎች ሲያገኙ ዋጋቸውን ጨረሱ። ከእግዚአብሔር የሚያገኙት የለም። እየተግባባን ነው? እኛ ዓላማችን ከማን ለማግኘት ነው? ከእግዚአብሔር። ስለዚህ አንገበዝበትም። ጠማማ የትዕቢተኛ የፈሪሳዊ ጾም ደግሞ አለ። ሉቃስ ወንጌል ምዕራፍ 18 ቁጥር 9 እስከ 14 እንደተገለጸው በቃ እኔ በሳምንት ሁለት ቀን ጾማለሁ፣ ጸልያለሁ፣ አስራት አወጣለሁ እያለ ተመካ ይላል። አትመኩ። እስከ 9 የምትጾሙ ሰዎች እስከ 7 በሚጾመው ሰው ላይ አትመኩበት። እኔ ከካህኑ እሻላለሁ አትበሉ። እኔ ከዲያቆኑ እሻላለሁ አትበሉ። እኔ ከአባ ገሌ እሻላለሁ አትበሉ። ይሄ የፈሪሳዊ ጦም ነው። እርሱም እንደቻለ በሽተኛ ሊሆን ይችላል። ምን ታውቃላችሁ እናንተ? ስለ ሌላው ኦዲተር ማን አደረጋችሁ ተቆጣጣሪ? እምጾመው እኮ ለራሴ ነው፣ ስለ ሌሎቹ ሰዎች ውድድር እኮ አይደለም የያዝኩት። እገሌን እበልጠዋለሁ እርሱ ከበላ በኋላ ነው እያልሁ መጾም የፈሪሳዊ ጦም ነው። እግዚአብሔር ከእንዲህ ያለ ህሊና ይጠብቀን። ብዙ ሰዎች ይጾማሉ። አቤት እገሌ አየው ሻይ ቤት ገባ እያሉ የሚጠቃቀሱ አሉ። አከሰርከው፣ ያንተን ባትጾም ይሻላል። በእውነት በማንም ሰው ላይ በመፍረድና በመገበዝ በጾም የምናገኘው ዋጋና ጥቅም የለም። ደግሞ ቅድም እንዳልኩት ሰውን ለማጥፋት የሚጸሉ የሚጾሙ ሰዎች አሉ። የሐዋርያት ሥራ ምዕራፍ 23 ቁጥር 12 እስከ 14 እንዲህ የሚል ቃል አለ፣ ታሪክ አለ። ቅዱስ ጳውሎስን ለማጥፋት ሰዎች ተሰብስበው ጸለዩ፣ ጾሙ ይላል። አያጭ ሰውን ለማጥፋት እንዲህ ያለው ጾም ቀድሞ የሚጾሙትን ሰዎች ያጠፋል። የአይሁድ ጾም ይባላል። እንዲህ ያለ ጾም ክርስትናን ለማጥፋት የተደረገ ጾም፣ እውነትን ለማጥፋት የተደረገ ጾም፣ ሐዋርያትን ለማጥፋት ቅዱሳንን ለማዋረድ የሚጾሙ ሰዎች እኮ አሉ። ተክለ ሃይማኖትን ለማዋረድ እየጻፈ ምን እያለም ገብረ መንፈስ ቅዱስ እሱ እኮ ተጋድሎውን ጨርሶ በገነት ነው ያለ፣ እዚህ ለምን ትፎክራለህ ወገኔ? እንዴት ያለ እልህ ነው! በእውነት እኮ ተክለ ሃይማኖት አሁን በገነት ነው ያለው፣ አትጠራጠር። ገብረ መንፈስ ቅዱስ በገነት ነው ያለው። ለምንድን ነው እዚያ ድረስ ግድድሩ? የራስን ድርሻ መወጣት ሲያቅ ጻድቃንን ወደ ራስ አምጥቶ ሀጣ ያለ ማድረግ ምን አለ? ራስን ጻድቅ ለማድረግ ብትጥር፣ ጻድቁን ሀጥ ለማድረግ ከምትጥር ጥመት እኮ ነው እንዴ! ቤት የሌለው ሰው ቤት ባለው ላይ ለምንድን ነው ቤቱን የእሱን አፍርቼ ሁላችንም ቤት የሌለሽ መሆን ይሻለኛል የሚል? ይልቁንም እኔ ሰርቼ እኔም እሱም ቤት ያለን መሆን ይሻላል ቢል አይሻለው? ቤት የሌለው ሰው ቤት ያለው ለማፍረስ ለምን ይጥራል? ራሱም ሰርቶ ለመስተካከል መጣር ሲገባው መጾም ሲገባው መጸለይ ሲገባው እንዴት ያለ አስተሳሰብ ነው? እንዴት ያለውን ክፉ አስተሳሰብ እግዚአብሔር ከኛ ያረቀልን? ትንቢተ ኤርምያስ ሁለት ጥቅሶች አንብቤላችሁ ትምህርታችንን እናጠቃልላለን። ትንቢተ ኤርምያስ ምዕራፍ 14 ቁጥር 12 ላይ እንዲህ የሚል ቃል አለ። እግዚአብሔርም ለዚህ ሕዝብ ስለ መልካም አትጸልይላቸው፣ በጾሙ ጊዜ ጸሎታቸውን አልሰማም፣ የሚቃጠለውን መስዋዕትና የእህሉን ቁርባን ባቀረቡ ጊዜ አልቀበላቸውም፣ በሰይፍና በራብ በቸረፈርም አጠፋቸዋለሁ አለኝ። እንዲህ ከመባል እግዚአብሔር ይጠብቀን። አያችሁ፣ እየጾሙ የሚጸልዩትን ጸሎትም አልሰማም ቁርባናቸውንም አልቀበልም። እነዚህ ሰዎች ህሊናቸው ክፉ ነው። ህሊናው ከፍቶ ስለ ጾመ ብቻ ስለ ጸለየ ብቻ ብዙ ገንዘብ ስለሰጠ ብቻ ከእግዚአብሔር ጋር እርቅ የሚያገኝ ሰው የለም። የጾምን ዓላማ መለየት ማለት ነው። አስቀድሞ ራስ ህሊና ውስጥ ያለውን ክፋት ለማስወጣት መታገል ያስፈልጋል። ያን ህሊና እግዚአብሔር ያድለን። ትንቢተ ኢሳይያስ ምዕራፍ 58 ስለ ጾም እንዴት መጾም እንደሚገባ ቁጥር 3 ጀምሮ የተነገረን ቃል አለ። የማጠቃለያችን የሚሆነው ይሄ ነው። ትንቢተ ኤርምያስ ምዕራፍ ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 ጀምሮ ጾማችን የተቀደሰ እንዲሆን ምን ማድረግ እንዳለብን አምላካችን እግዚአብሔር እንዲህ ሲል ያዛል። ስለምን ጾምን? አንተም አልተመለከትህንም። ሰውነታችንን ስለምን አዋረድን? አንተም አላወቅክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጡት ጾም ይህ ነውን? ሰውስ ነፍሱን የሚያዋረደው እንደዚህ ባለቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድን በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረቱ ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከሥጋ ዘመድ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል። ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮሃለህ፣ እርሱም እንሆኝ ይላል። ከመካከልህ ቀንበርን ብታረቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉርህ፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁልጊዜ ይመርሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱ ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድ አዳሽ ትባላለህ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ጾም እንዲህ ነው የሚቀደሰው። ሰራተኞቻችን ሳናስጨንቅ ግፍና ጡጫ ትጠን፣ እጣት መጥቀስ ብትተው ይላል። አሁን የእናት ስድብ በከተማችን በአዋጅ እኮ የታዘዘ ይመስላል። በእውነት ታላቁ ታናሹ እናትን መስደብ ምን አመጣው? በእውነት ማንጎራጎሩ፣ ማማረሩ፣ ማማቱ፣ ኧረ ስንት ግፍ ነው የምንፈጽመው። በእውነት እንዲህ አድርገን እንዴት ነው ከእግዚአብሔር ጋር የምንታረቀው? ይመስላችኋል? እንጀራ ቁርስ ባለመበላታችን የጾም ይመስላችኋል? አይደለም። በእውነት ለዚህ ነው ጾማችሁ እንዲህ ብታስተካክሉት፣ ነፍሳችሁን ለተራበ ብታፈሱ፣ ለድሆች ብትቆርሱ፣ ርኅራኄ ቢኖራችሁ፣ የግፍ ቀንበርን ብትሰብሩ፣ ያን ጊዜ ይላል ብርሃንህ እንደ ንጋት፣ ያን ጊዜ ተመልከቱ የሻነውን ሁሉ እናገኛለን። ያን ጊዜ ለእኛ የሚጠቅመን ውጭ ሀገር መሆን ከሆነ እግዚአብሔር ይወስደናል። ያን ጊዜ ብርሃናችን ይመራል።
ያን ጊዜ እድላችን እንደ ንጋት ኮከብ ይወጣል ማለት ያን ጊዜ ጽድቁም በረከቱም ይመጣል ተመልከቱ እስኪ
በጣም ይገርማል እኮ ያን ጊዜ ይላል ከድሮ ዘመን የፈረሱ ስፍራዎች ይሰራሉ አያችሁ ጾማችን ቢስተካከል እኮ በእና አጽሃ ጊዜ በዚህ በአዲስ አበባ ዙሪያ የነበሩት የፈረሱትና የጠፉት አብያተ ክርስቲያናት ይታነጻሉ። ጾማችን እዚህ አዲስ አበባ ሆነን የተስተካከለ ጾም ቢሆን ከጥንት ጀምሮ በመስራቅ በመራብ በደቡብ ኢትዮጵያ የፈረሱት አብያተ ክርስቲያናት ምን ይሆናሉ? ይሰራሉ። የእግዚአብሔር ቃል ቆ ነው የሚነግራችሁ። ገንዘብ ስለዋጣን የሚሰሩ አይምሰላችሁ። እውነተኛ ጾም ብንጾም ጾማችንን እግዚአብሔር ከተቀበለው የፈረሰው ሁሉ ይሰራል የተሰበረው ይጠገናል ያን ጊዜ አንተ ሰባራውን ጠጋኝ የመኖሪያ መንገድን አዳሽ ትባላለህ እንዲህ ያለውን ጸጋ እግዚአብሔር ያደላል ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታ ሊያ የሚችል የለምና ይላል አለቀ በቃ አሁን ለመቀደስ ነው መሻት ያለብን መፈለግ ያለብን ያለ ቅድስና ያለ ቅዱስ ጾም ያለ ቅዱስ ጸሎት እግዚአብሔር ልናይ አንችልም በእውነት ጌታ ልናይ አንችልም ምን ማለት ነው ሳታየው ወደ ሲኦል ተወርዳለህ እኮ ነው የሚለው ከእንዲህ ያለው ፍርድ እግዚአብሔር ይጠብቀን ሁልጊዜ እግዚአብሔርን በፊት ያከብረዋለሁ እንዳለ በፊት ያየዋለሁ እንዳለ ቅዱስ ዳዊት ጾማችንና ጸሎታችን የተቀደሰ ሆኖልን እርሱም ተቀብሎን በጾምና በጸሎት አምላካችን እግዚአብሔር ጋር ለመታያየት ያብቃን ጾማችንን ቀድሰነው በእግዚአብሔር ሰውነታችን ነፍስ ስጋችን እንድትቀነስ እግዚአብሔር ይርዳን ወስብሐት ለእግዚአብሔር